ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ህዳር 28 2015 ዓመተ ምህረት ዝግጅታችን ጀመረ። ኪረሙና አንገርጉቴ ወረዳዎች በተፈጸሙ ጥቃቶች ብዙ ሰዎች መገደላቸውና በሺዎች የሚቆጠሩ መፈናቀላቸው ተገለጸ። የአብይር ዘገባችን ነው። በአክሱምና አድዋ ከተሞች ከጥቂት ቀናት በኋላ የስልክ አገልግሎት እንደሚጀመር ተገልጿል።
ከባደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ እኛቸውም ኔትወርክ ስለሌለ ማለት ነው።
አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንዳጋጣሚ የወላጅ አባቴ ድምጽ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ ስሜትና ደስታን የፈጠረልኝ።
በአክሱምና አድዋ ከሚኖሩ ቤተሰቦቻቸው ወጋደኞቻቸው ጋር ከተገናኙ ሰዎች መካከል ጥቂቶቹን ነው የሰማችሁት። የዚህ ዜና ዝርዝር ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማም አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ያለም ዋና ዋና ዜና እንለፍ።
ጤናስልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በትናንትናው ዕለት በኒጀር ድንበር አቅራቢያ በሚገኝ የገበያ ስፍራ 4 ፖሊሶችን ጨምሮ 6 ሰዎች ተኩሰው የገደሉትን ሰዎች አሳዶ ለመያዝ አደን መጀመሯን ናይጄሪያ አስታውቃለች። የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ ከምትጠራው የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩ ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት ሰንዝረዋል። ቲሞቲ ኦቢዩዙ ከአቡጃ ናይጄሪያ የላከውን ዘገባ ደረጀ ደስታ ያቀርበዋል።
የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ በምትጠራ የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩ ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት የሰነዘሩት ትናንት ማክሰኞ እንደነበር አስታውቀዋል። በጥቃቱ 4 ፖሊሶችና 2 ነጋዴዎች ተገድለዋል። ፖሊስ ምርመራ ለማድረግ ወደ ስፍራው ማምራቱን ቃል አቀባዩ አቡበከር ዛሬ ረቡዕ ለቪኦኤ ተናግረዋል።
አንተን እያናገርኩ ባለሁበት በአሁኑ ሰዓት ወደዚያ እያመራን ነው። አደጋውን አስመልክቶ ቦታው ላይ ተገኝተን የተፈጸመውን ለመመልከት እየተንቀሳቀስን ነው።
አቡበከር ለአጃንስ ፍራንስ ፕሬስ ኤኤፍፒ በሰጡት መግለጫ ጥቃቱ ምናልባት ባለፈው ሳምንት የፖሊስ ኃይሎች በአቅራቢያው በሚገኝ ወረዳ የሚገኙ ሽፍቶችን በመግደላቸው በሰላማዊ ሰዎች ላይ የተወሰደ የበቀል እርምጃ ሊሆን ይችላል ብለዋል። ናይጄሪያ ሰዎችን አግተው ገንዘብ የሚጠይቁ የወሮበላ ቡድን ታጣቂዎች ተከታታይ የተኩስ ጥቃቶችን ስታስተናግድ መቆየቷ ተመልክቷል። ባለስልጣናትም በአገሪቱ ሰሜን ምዕራብ የሚታየውን ይህን ችግር በቁጥጥር ስር ለማዋል እየታገሉ መሆኑን ተነግሯል። የድንበር የለሹ የሐኪሞች ቡድን በቅርቡ ጥቃቱ በአካባቢው እየተባባሰ መሆኑን አስጠንቅቆ የእርሻ ስራዎችን በማስተጓጎል የምግብ ደህንነት ስጋት ቀውሶችን እያስከተለ መሆኑን መግለጹ ተዘግቧል።
ከዛው ከናይጄሪያ ሳንወጣ አስመስሎ የሚሰራ ገንዘብንና ከጠለፋ በኋላ የሚጠየቀውን የቤዛ ክፍያ ለማስቆም ነው በሚል ናይጄሪያ በየሳምንቱ ከባንክ በሚወጣ ጥሬ ገንዘብ ላይ የመጠን እገዳ ጥላለች። የአገሪቱ ማዕከላዊ ባንክ ትናንት እንዳስታወቀው ግለሰቦች በሳምንት ከባንክ ማውጣት የሚችሉት ገንዘብ መጠን 1000 ናይራ ወይም 225 ዶላር ብቻ ነው። ከአዲሱ ደንብ በፊት በቀን እስከ 1.5 ሚሊዮን ናይራ ወይም 3375 ዶላር ማውጣት ይቻል ነበር። የንግድ ድርጅቶች በአዲሱ ደንብ መሰረት በሳምንት 5000 ናይራ ማውጣት ይችላሉ። ከዚህ በፊት በቀን እስከ 3 ሚሊዮን ማውጣት ይችሉ ነበር። ከባንክ ስርዓት ውጪ ያለው የገንዘብ መጠን አሳሳቢ እንደሆነና ገንዘብ አስመስሎ ማተም እየተባባሰ እንደሆነ እንዲሁም ለጠላፊዎች የሚከፈለው የገንዘብ መጠን አሳሳቢ የሆነ መምጣቱን ማዕከላዊ ባንኩ ከዚህ ቀደም ሲገልጽ ቆይቷል። አዲሱ የማዕከላዊ ባንክ ፖሊሲ በሚቀጥለው የካቲት በሚደረገው ፕሬዝዳንታዊ ምርጫ ፖለቲከኞች ድምጽን በገንዘብ ከመግዛትና ምርጫውን በገንዘብ ኃይል ከማከናወን እንዲታቀቡ ለማድረግ የወጣ ነው ሲሉ የፖለቲካ ተንታኞች በበኩላቸው ተናግረዋል። የካቶሊኩ ርዕሰ ሊቃነ ጳጳሳት ፍራንሲስ በዩክሬን እየተካሄደ ያለውን ሁኔታ በሁለተኛው ዓለም ጦርነት ወቅት ከተፈጸመውና 2 ሚሊዮን አይሁዶች ከተገደሉበት የናዚ ዘመቻ ጋር አመሳስለውታል። ከፖላንድ ለመጡ መንፈሳዊ ተጓዦች ንግግር ያደረጉት ሊቀ ጳጳስ ፍራንሲስ ዘመቻ ሬንሃርድ ተብሎ የሚጠራውንና በጀርመን ተይዛ በነበረችው ፖላንድና የተወሰነ የዩክሬን ክፍል ውስጥ የተፈጸመውን ጭፍጨፋ አስታውሰዋል። ታሪክ ራሱን ይደግማል፣ በዩክሬን እየሆነ ያለውን እያየን ነው ብለዋል ጳጳሱ በንባብ እያቀረቡ የነበሩትን ንግግር አቋርጠው። በዘመቻ ሬንሃርድ ከእንደ አውሮፓን አቆጣጠር 1941 እስከ 1943 ባለው ጊዜ ውስጥ ጀርመኖቹ 3 ግድያ ማዕከላት እንዳቋቋሙ የዩናይትድ ስቴትስ ሆሎኮስት ሙዚየም ድረገጽ ይገልጻል። ሩሲያ በዩክሬን እያደረገች ያለውን እንቅስቃሴ ልዩ ወታደራዊ ዘመቻ ብላ ስትጠራው ይህም አገሪቱን ከናዚ ለማጽዳት ነው ብላለች። ዩክሬንና አጋሮቿ ደግሞ የሩሲያ ተግባር የምዕራቡ አጋር ከሆነችው አገር ላይ ግዛት ለመንጠቅ ነው ይላሉ። የሩሲያ ወረራ ከተጀመረ አንስቶ ጳጳስ ፍራንሲስ ድርጊቱን ሲኮንኑ ሰንብተዋል። ባለፈው ወር ባደረጉት አንድ ንግግር ላይ በዩክሬን ያለውን ሁኔታ ዘግናኝ የዘር ማጥፋት ብለው ከጠሩትና እንደ አውሮፓውያን አቆጣጠር በ1930ዎቹ የወቅቱ የሶቪየት ህብረት መሪ ጆሴፍ ስታሊን አገሪቱን በረሃብ ከቀጣበት ወቅት ጋር አመሳስለውታል። ጳጳሱ ግጭቱን ቫቲካን እንድትሸመግል በተደጋጋሚ ጥያቄ ቢያቀርቡም በሩሲያ ላይ ያላቸው ብርቱ ነቀፌታ ግን አሸማጋይ መሆናቸውን ድል አጥብቦታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሺ የሚቆጠሩ ፖሊሶች በመላ ጀርመን አሰሳ አድርገው በትጥቅ ኃይል መፈንቅለ መንግስት ሊያደርጉ አቅደው ነበር ያሏቸውን 25 ቀኝ አክራሪዎችን ይዘው አስረዋል። አቃቤ ሕግ እንዳለው 3000 የሚሆኑ ፖሊሶች በ11 ግዛቶች ባደረጉት አሰሳ ራይህ ሲቲዝን የተሰኘው የአክራሪዎች እንቅስቃሴ አባላትን በቁጥጥር ስር አውለዋል። የንቅናቄው አባላት ጀርመን ከሁለተኛው የዓለም ጦርነት ወዲህ የምትመራበትን ህገ መንግስት በማጣጣል መንግስትን ለመገርሰስ ጥሪ ሲያደርጉ ቆይተዋል ተብሏል። የጀርመኑ የፍትህ ሚኒስቴር ማርኮ በሽመን በዘመቻውን የጸረ ሽብር ዘመቻ ሲሉ ገልጸውታል። ተጠርጣሪዎቹ በመንግስት ተቋማት ላይ ጥቃት ሳይቅዱ አልቀሩም ሲሉ አክለዋል። ንቅናቄው ደም አፋሳሽ የመፈንቅለ መንግስት ሐሳቦች የሚያማልለውና በሴራ ወሬዎች የተጠመደ ነው ሲሉ የጀርመን ከፍተኛ ኃላፊዎች ይናገራሉ። አቃቤ ሕግ እንደሚለው 22 የጀርመን ዜጎች በሽብር ድርጅት አባልነት ተጠርጥረው ሲያዙ የሩሲያ ዜግነት ያለውን ግለሰብ ጨምሮ 3 ሌሎች ደግሞ የሽብር ድርጅቱን በመደገፍ ተጠርጥረው ታስረዋል። ሌሎች 27 ሰዎች ደግሞ በምርመራ ላይ እንደሆኑ የአሶሲየትድ ፕሬስ ዘገባ አመልክቷል። በኒውዮርክ የሚገኝ ፍርድ ቤት የቀድሞው ፕሬዝዳንት ዶናልድ ትራምፕ ድርጅት በታክስ ማጭበርበር በቀረበበት ክስ ጥፋተኛ ነው ሲል ትናንት በይኗል። የድርጅቱ ከፍተኛ ኃላፊዎች ለአፓርትመንትና ቅንጡ መኪና ለመሰሉ ጥቅማጥቅሞች የገቢ ግብር ባለመክፈላቸው ነው ተብሏል። ምርመራው ለሶስት ዓመታት ሲካናወን ነበር። ድርጅቱ 1.6 ሚሊዮን ዶላር መቀጫ እንደሚጠብቀው ታውቋል። የትራምፕ ድርጅቶች የረጅም ጊዜ የገንዘብ ኃላፊ የነበሩት አለን ዋይስልበርግ ለ15 ዓመታት የተካሄደውን የታክስ ማጭበርበር በተመለከተ በፍርድ ሂደት ወቅት ምስክርነታቸውን የሰጡት የአምስት ወራት እስር ብቻ ቃል ተገብቶላቸው ነው ተብሏል። የትራምፕ ድርጅቶች የተለያዩ የታክስ ማጭበርበር ክሶች ቢኖሩባቸውም የትናንቱ የጥፋተኝነት ውሳኔ የመጀመሪያው እንደሆነ ታውቋል። በዩናይትድ ስቴትስ ለሕግ መወሰኛ ምክር ቤት መቀመጫ ትናንት ማክሰኞ በጆርጂያ በተካሄደው የማጠናከሪያ ምርጫ የዲሞክራቲክ ፓርቲ ወኪሉ ራፋኤል ዎርኖክ በድጋሚ ተመርጠው አሸንፈዋል። በዚህም የዲሞክራቲክ ፓርቲው የሕግ መወሰኛ ምክር ቤቱን 51-49 በሆነ የመቀመጫ ልዩነት መቆጣጠር ችሏል። ባለፈው ወር በተደረገው የተወካዮች ምክር ቤት ምርጫ የሪፐብሊካን ፓርቲው የተወካዮች ምክር ቤቱን መቆጣጠሩን አረጋግጧል። በመሆኑም ለሁለት የተከፈለ መንግስት ይሆናል ተብሏል። በዋርኖክና በሪፐብሊካን ወኪሉ ሄርሸር ዎከር መካከል የተደረገው ምርጫ ከፍተኛ ፉክክር የታየበትና ከዚህ በፊት ያልታየ የመራጮች ቁጥር መጠን የተመዘገበበት ነው ተብሏል። በጆርጂያ የሪፐብሊካን ፓርቲው ሽንፈት በቀድሞው ፕሬዝዳንት ዶናልድ ትራምፕ አምሳያ የቀረቡት እጩዎች በየግዛቱ የገጠማቸውን ፈተና የሚያሳይና ትራምፕ ለሶስተኛ ጊዜ ለምርጫ ለመወዳደር የሚያደርጉት ጥረት ላይ ውሃ የቸለሰ ነው ተብሏል። ታይም መጽሔት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን የ2022 የዓመቱ ሰው ሲል ዛሬ ሰይሟል። ዩክሬናውያንን በማነሳሳትና በሩሲያ የተፈጸመውን አፍራሽ ወረራ በመቋቋም ላሳዩት ጀግንነት ዓለም ስላደነቃቸው ነው ሲል መጽሔቱ የተመረጡበትን ምክንያት ማስታወቁን ሮይተርስ ዘግቧል። ሩሲያ የዩክሬን መዲና ኪቭ ላይ የቦምብ ዝናብ ስታወርድ ከተማዋን ሳይለቁ ህዝቡን አስተባብረዋል። እንዲሁም ከመዲናዋ መልእክቶችን ለህዝባቸው አሳይተዋል። በተጨማሪም በጦርነት ወደ ወደሙት የሀገሪቱ ክፍሎች ጉዞ አድርገዋል ሲል መጽሔቱ ዜሌንስኪን የመረጠበትን ምክንያት ዘርዝሯል። ዜሌንስኪ የጦርነት ወቅት መሪ መሆናቸውን ያሳዩት ጀግንነት ወደ ሌላ ሰው እንደሚተላለፍ በተግባር በማሳየት ነው ብሏል መጽሔቱ። ይህም የትም ሳይሸሹ በዩክሬን ባሉ የፖለቲካ መሪዎች ላይ ጀግንነት እንዲፈጠር አድርገዋል ሲል መጽሔቱ አክሏል። ባለፈው የፈረንጆች ዓመት የ2021 የዓመት ሰው የነበሩት ዘንድሮ ትዊተርን የተቀደሉት የተስላ ኤሌክትሪክ መኪና ባለቤት ኢላን መስክ ነበሩ። ኩባንያቸው በዓለም እጅግ ተቀባይነት ያገኘ መኪና አምራች ነው ተብሏል። ታይም መጽሔት የዓመቱ ሰው የሚለውን ስያሜ መስጠት የጀመረው ከእንደ አውሮፓውያን አቆጣጠር 1927 ዓ.ም ጀምሮ ነው። መጽሔቱ በእንደ አውሮፓውያን አቆጣጠር ጥር 6 ቀን 1936 ዓ.ም የኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የዓመቱ ሰው ሲል መሰየሙ ይታወሳል። አድማጮች፣ በመጨረሻም ዜና አረፍት። ቄስ በሊና ሳርካ ከዚህ ዓለም በሞት ተለዩ። ትናንት ምሽት ላይ ሕይወታቸው ያለፈው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ የነበሩት ቄስ በሊና ሳርካ በኢትዮጵያና ከኢትዮጵያ ውጪ የተዘዋወሩ የወንጌል አገልግሎት በመስጠት ይታወቁ ነበር። ፀሐይ ዳምጠው የቄስ በሊናን ቤተሰቦች አነጋግራ አጠር ያለ ዘገባ ይዛለች።
ቄስ በሊና ሳርካ በመላው ዓለም እየተዘዋወሩ ለኢትዮጵያውያን ሃይማኖታዊ ትምህርት ከማስተማራቸው በተጨማሪ የኢትዮጵያ ከፍታ ዘመን የሚል መንፈሳዊ መጽሐፍ አሳትመዋል። በምዕራብ ወለጋ ቦጂ ድርመጂ ልዩ ቦታ አሙማሄና በሚባል አካባቢ በ1933 ዓ.ም ከአባታቸው አቶ ሳርካ ዳኖና ከእናታቸው ወይዘሮ ጀበኔ ሎኮ የተወለዱት ቄስ በሊና ሳርካ በሕይወት በነበሩበት ዘመናቸው ሁሉ የእምነቱን ተከታዮች በመንፈሳዊ ትምህርት ያገለገሉ የሃይማኖት አባት መሆናቸውን ልጃቸው አቶ ሳምሶን በሊና ተናግረዋል።
ብዙ ጊዜ ለሰዎች አሳቢና ከራሱ ይልቅ የራሱን ጥቅም ከማስቀደም ይልቅ ለሰዎች ቅድሚያ በመስጠት ዝቅ ብሎ ሰዎችን በማገልገል ባሌ በመሆን ነው የሚያገለግለው የነበረው።
ቄስ በሊና በወንጌል አገልግሎት ዓለምን ዞረዋል ያሉት አቶ ሳምሶን ህብረተሰቡ ዘንድ ተወዳጅ እንደነበሩም ተናግረዋል።
በተለይ ግን ደግሞ በፍቅርና ዝቅ ብሎ ሰዎችን በማገልገል የግል ጥቅምን ባለማሳደድ፣ ነገር ግን የሰዎችን ህይወት ለመለወጥ የራሱን ህይወት ዋጋ እየከፈለ የሚያገለግል ሰው ነው የነበረው። በሀገር ውስጥ አገልግሏል። በውጭ ሀገር ደግሞ በአውሮፓ፣ በአሜሪካ፣ አንዳንድ አፍሪካ ሀገሮች እና በእስያ አንዳንድ አገሮች አገልግሏል፣ አውስትራሊያን ጨምሮ።
በተለይም ከዓመታት በፊት ያሳተሙት የኢትዮጵያ ከፍታ ዘመን መጽሐፍ በህዝቡ ዘንድ ትልቅ ትኩረት ያገኘ ነው ሲሉ አክለዋል።
የኢትዮጵያ ከፍታ ዘመን በ30 ዓመት ጊዜ ውስጥ እንደ ሰው ዝግጅት ሁኔታ ሊያጥርም ሊረዝምም የሚችል ነገር ግን አገሪቱ ባላት ሪሶርስ ወይም ደግሞ ምጣኔ ሀብት እንደምታድግ፣ ሰዎቿም እንደሚለወጡ፣ ያላት ሪሶርስ እንደምትጠቀምና ወደ እድገት እንደምትገባ ነው በጠቅላላ በአጠቃላይ የተቀመጠው ማለት።
ቄስ በሊና የሶስት ሴትና ሶስት ወንዶች ልጆች አባትና ባለትዳር ሲሆኑ ባደረባቸው ህመም በተወለዱ በ82 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቄስ በሊና ሳርካ የቀብር ስነ ስርዓት የፊታችን ሰኞ ታህሳስ 2 2015 በአዲስ አበባ እንደምፈጸም ከቤተሰብ የተገኘ መረጃ ያስረዳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ህዳር 28 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙና አንገርጉቴ ወረዳዎች ውስጥ ከህዳር 9 ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በህይወትና በአካል ላይ ስለደረሰው ጉዳት መጠን የተረጋገጡ ቁጥሮችን ግን ማግኘት አልተቻለም። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ሲያደርጉ፣ የኦሮሞ ብሔር ተወላጆች በበኩላቸው ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በዞኑ ያለው ሁኔታ እንዳሳሰበውና መረጃ በማሰባሰብ ላይ መሆኑን ለአሜሪካ ድምጽ ገልጿል። የተለያዩ የፖለቲካ ፓርቲዎችም መንግስት ጥቃቶቹን እንዲያስቆምና የሰላማዊ ሰዎችን ደህንነት እንዲጠብቅ እየጠየቁ ነው። ከፌደራል መንግስቱ እስካሁን የተባለ ነገር የለም። የአሜሪካ ድምጽም በርካታ ሙከራዎችን አድርጎ አልተሳካም። ገልሞ ዳዊትና አስቴር ምስጋናው ያጠናቀሩትን ዘገባ ሀብታሙ ስዩም ያቀርባል።
ከፌደራሉም ሆነ ከኦሮሚያ ክልላዊ መንግስት እስካሁን ምንም ቃል ባይሰማም ከምዕራብ ኦሮሚያ ዞኖች አንዱ በሆነው ምስራቅ ወለጋ በኪረሙና አንገርጉቴ ወረዳዎች ጥቃቶች መባባሳቸውና ቁጥራቸው የበዛ ሰላማዊ ሰዎች መገደላቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በሁለቱ ወረዳዎች ውስጥ ከህዳር 9 ጀምሮ እስከ ዛሬ ድረስ ጥቃቶች መቀጠላቸውንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን ነዋሪዎች ተናግረዋል። የአማራ ብሔር ተወላጅ የሆኑ የወረዳዎቹ ነዋሪዎች ጥቃቱን እየፈጸሙ ያሉት የኦሮሚያ ክልል ልዩ ኃይሎችና እነርሱ ኦነግ ሸኔ የሚሏቸው የኦሮሞ ነጻነት ጦር መሆናቸውን የሚናገሩ ታጣቂዎች እንደሆኑ ሲገልጹ፣ የኦሮሞ ብሔር ተወላጅ ነዋሪዎች ደግሞ ለጥቃቱ የአማራ ጽንፈኛ ወይንም ፋኖ የሚሏቸውን ታጣቂዎች ተጠያቂ አድርጋሉ። ስማቸው እንዲገለጽ ያልፈለጉ የኪረሙ ወረዳ ነዋሪ መሆናቸውን የገለጹ የአማራ ብሔር ተወላጅ ህዳር 9 ግጭቱ ተነሳበት ያሉትን ምክንያትና ከዚያ በኋላም የአማራ ተወላጆች ጥቃት እየተፈጸመባቸው እንደሆነ ይናገራሉ።
ህዳር 9 አካባቢ ነው ግርግር ተነሳ። ያ ግርግር ደግሞ የተፈጠረው ልዩ ኃይሉ ሸኔሸኔውን ፈታና ከዛ ካሰሯቸው ማለት ነው። ያው ህግ አለ ብሎ ማህበረሰቡም የህግ ከለላ አገኘም ብሎ በሰላም እየኖረ ባለበት ሰዓት ተመራማራውን ወደ ለቀምት እንወስዳለን የሚል ነገር ይመጣ። እዛ ለቀምት ደግሞ ባለፈው ሸኔ ተቆጣጥሮት ስለነበረ ለጀረኛ ነው ካላቸው ወረዳው ላይ ይታሰሩ። እዛ መልኩ ፍርዳቸውን ያገኛል። አሁን የምትወስዳቸው ግን ልታሳርጉ ነው። እዛ ላይ እንግዲህ አይ ልጆቻችን አትወስዱም የሚል ችግር የተፈጠረው መጀመሪያ በዛ ነው። ከዛ በኋላ እንግዲህ ያግርግር እንደተነሳ ህዳር 11 ላይ ነው ሰውን እየሮጠ ከከተማ ያደግር ሲፈጠር፣ ያው የሚሸሸው ሸሸ። ሲሸሽ ልዩ ኃይሉ ቀጥታ ይሄ መንግስት አለ ብሎ ልዩ ኃይል አለ ብሎ የተዘናጋው ሰው ሰብስበው ሸኔ እንዳይገላችሁ ነው ብለው ነው ካምፕ አስገብተው አስቀመጧቸው። እንደገና ህዳር 21 ሀሮ ላይ ያ ልዩ ኃይል መጥቶ ጦር ከፈተ። ሀሮ ላይ መጡና ዙሪያውን ከበው 9 ስናይፐር ወደ 3 ዲሽካ ምናምን ተጠምዶ ድንገት መጡባቸው። ያ ጦርነት ተከፈተ። ሰውም ራሱን የመከላከል አልሞታ የተጋዳይ የራሱን ስራ ሰራ። ሶስት ነገር ሲገጥማቸው ከዛ ተመለሱና ስንካምፕ ያስገቡትን ረሸኑ።
ስማቸው እንዲጠቀስ ያልፈለጉ የኪረሙ ወረዳ ነዋሪ የሆኑ የኦሮሞ ብሔር ተወላጅ በበኩላቸው ጥቃት እየፈጸሙ ያሉት በወረዳው ነዋሪ የነበሩና የተደራጁ የአማራ ጽንፈኛ ያሏቸው ታጣቂዎችና ከአጎራባች የአማራ ክልል ቡሬ ወረዳ ተሻግረው የመጡ እንደሆነ ገልጸው፣ ታጣቂዎቹ በነዋሪዎች ላይ ብቻ ሳይሆን በኦሮሚያ ክልል ሕግ አስከባሪዎች ላይም ጥቃት ፈጽመዋል ሲሉ ይከሳሉ። በዚህም የኦሮሞ ብሔር ተወላጅ የሆኑ ሰላማዊ ሰዎች መገደላቸውን ይናገራሉ።
ዛፈግልቲ ሰገሊ ከንቀብ አማ ጉያ ሀራት ኩኖ ወራኒ ከናበት ንቀቡ ወራኒ አና ኪረሙ ረትሎባ መጅራ ህዝቢን ቡቃ ጅራ በቀውም ጅሩሱም ከሞቱም
ህዳር 9 የጀመረው በኪረሙ ወረዳ ላይ የተከፈተው ጦርነት እንደቀጠለ ነው። ነዋሪዎች እየተፈናቀሉ ነው። የመንግስት የጸጥታ ኃይሎችም በአማራ ጽንፈኞች እየተገደሉ ነው። ተማሪ፣ አስተማሪ፣ ትልቅ እንዲሁም ታናናሾች እያለቁ ናቸው። አሁን እኔ ራሴ ወደ ጊዳ ለመድረስ ልጅና ከብቶቼን ይዤ በማላውቀው መንገድ እየተንገላታሁ ነው። ትናንት አርሶ አደሮችና የመንግስት ሰራተኞችን ጨምሮ የ16 ሰው አስክሬን ቀብረናል። ወጣት ሴት፣ አዛውንት አይባልም፣ ሁሉም ነው እየተገደለ ያለው። ግድያው እስከ ትላንት ቀጥሏል። የመንግስት የጸጥታ ኃይል አልቻላቸውም። ለምሳሌ ትናንት ከሁለት ሰዓት እስከ ምሽቱ 12 ሰዓት ሲታኮሱ ነበር። ነዋሪዎች አሁን ቤትና ንብረታቸውን ጥለው በመሸሽ ላይ ናቸው። አንዳንዱ ወደ ጊዳ፣ ሌላው ሊሙ እየሸሸ ነው። ልጆች በውሃ ጦት፣ በጥይት የተመቱት፣ በሕክምና ጦት እየሞቱ ነው። እኔ ከአምስት ልጆቼ ጋር በመንገድ ላይ ነን። እናቴና አክስቴ መንገድ መሄድ ስለማይችሉ ቤት ተተናቸው ወጣን።
የአማራ ብሔር ተወላጅ ሆኑት የኪረሙ ኗሪ አስተያየት ሰጪ በበኩላቸው ከአማራ ክልል የመጡ ታጣቂዎች አሉ መባሉን ያስተባብላሉ። ይልቁንም በተደጋጋሚ በአማራ ላይ ሸኔ ባሉት ታጣቂዎች የሚፈጸመውን ጥቃት የአካባቢው ኗሪ ሆኑ የአማራ ተወላጆች ከቅርብ ጊዜ ወዲህ ተደራጅተው ሲከላከሉ መቆየታቸውን ጠቁመው ሌላ ኃይል በአካባቢው የለም ብለዋል።
ድሮ ሸኔ የሚባለው ጋር ነበር ማህበረሰብ፣ አሁን ደግሞ የመንግስት አካል ሲሆን ነገሩ ከበደ። መንግስት ጋር ታግለህ እንዴት ነው ገበሬ አርሶ አደም እንዴት አድርገህ ነው የሚሆነት? አማራ ክልል የመጣ የለም፣ አንድም የለም። ራሱ ማህበረሰቡ ግን በፊት ያው በጅብላ ነው ህዝቡ 800 900 150 300 ይታረዳል ማለት መንግስት አለ ብሎ ይሄ አማራው ምንም ሳይታጠቅ ምንም ሳይዘጋጅ ሲመጡ መታረድ ብቻ ነው። ያው ከመጮሁን የለም። አሁን ላይ ግን ያ ነገር የለም። ሰው ካሁን በኋላ እርድ ይበቃል። ስንሞት ዝም ብለን አንሞትም። ዝም ብለን መሞት የለብንም። ግን ሳልሞት ላይ ተጋዳይ እኛ የሚገለልን አካል ለመግደል ዝግጁ ነን ብሎ ተዘጋጅቶ ነው ያለው። አሁን የሚጠብቃቸው ባለው አቅም ማንም ቁሞላ ለመታረድ እየለፋ ነው። ግን ቢሆንም ነገሩ አሁን ማህበረሰቡ የዛኔ አይነት መከላከል ሲያመጣ ፋኖ መጣ ከቡሪ ወለጋ ተሳፍሮ ፋኖ ገብቶ ኦሮሞ እየጨፈጨፈ እንደሆነ ነው የሚያወራው። ራሳቸውን ተከላክለው እነሱ ሊገሉ መጥተው ሲሞቱ ፋኖ ገደላቸው ይላሉ። እኛ አሁን ያበዛ ያለው ማህበረሰብ ፖለቲካ የሚገባ አይደለም። አርሶ የሚበላ ኑሮ እያቸነፍ ነው። ከዚህ በላይ ሌላ ነገር ያመጣው ፖለቲካዊ ጦስ የለው ምን የለው። እንግዲህ የማህበረሰብ አሁን እየሞተ ያለው ነው።
የኪረሙ ወረዳ ነዋሪ ሆኑ ሌላ ስማቸውን መግለጽ ያልፈለጉ የኦሮሞ ብሔር ተወላጅ በወረዳው ጥቃት መሰንዘር ከጀመረ ከሁለት ዓመት በላይ መሆኑን ገልጸው ሁሉም የወረዳው ገጠር ቀበሌ ነዋሪዎች ተፈናቅለው በወረዳው ከተማ ተጠልለው እንዳሉ ባለፈው ሐሙስም በተፈጸመ ጥቃት ብዙ ሰው መገደሉን ተናግረዋል።
ወሪ በላጌ ዘኩን አኒዛን ፋኒ ካዳንዲ ወዲያ ዘዲማ ካጀረሙ ተቆ ኮፊ ተካጀረሙ በከሳና ሞራ ለንጂ ስልማን ቀቡ ጀደሜ አሚና ከሲቱሬ
ጥቃቱን ያደረሱት ሰዎች የመጡት ወደ ሴ ድማ ከሚባል ቦታ ነው። በፊትም በዚህ አካባቢ የስልጣና ቦታ አላቸው ተብሎ ይነገር ነበር። ሌላ ደግሞ ከምስራቅ በኩል አሮ ከሚባል ቦታ የመጡ አሉ። በዚህ ሐሙስ በተፈጸመ ጥቃት የሞቱ ሰዎች ብዙ ናቸው። እኔ 16 የሚሆኑ ሰዎችን አውቃለሁ። ለምሳሌ ዳምጠው ከፋሌ የወረዳ አቃቢ ሕግ ነው። ዶሳ ተገኝ የእርሻ ጽፈት ቤት ሰራተኛ ነው። ከበደ ኃይሌ የክረሙ ወረዳ የፋይናንስ ጽፈት ቤት ሰራተኛ፣ ታሪኩ የወረዳ የትራንስፖርት ቤት ቢሮ ሰራተኛ፣ ቡል የሚባል መኪና ላይ በረዳትነት የሚሰራ፣ ጋድሳ በቀለ የሚባል የአራት ዓመት ልጅ፣ ኃይሉ ጎንፋ የሚባሉ የሰባ ዓመት አዛውንት፣ ደሳለው ጎንፋ ለጡረታ የደረሱ መምህር፣ ሌሎች የጸጥታ ኃይል ከዘረዘርኩ ብዙ ነው የሚሆነው። ይህ የሆነው ሐሙስ ነው።
በሌላ በኩል የአማራ ብሔር ተወላጅ የሆኑ ሌላ አስተያየት ሰጭም እንዲሁ ከገጠር ቀበሌዎች ተፈናቅለው ባህረው ከተማ ተጠልለው ከሚገኙ ሰዎች መካከል እህል ሊጭኑ የገቡ ሰዎች ባለፈው ማክሰኞ ህዳር 20 ተገድለዋል ይላሉ።
ብዙ ሀሮ የሚባል ከተማ ላይ ነበር የነበረው። ጭኖ በአህያ ጭኖ ቤተሰቡን ለማብላት ማለት ነው። እንግዲህ ቤተሰባቸው ራብ ላይ ናቸው። ስለዚህ እህል ሊጭኑ ግቡ ብሎ ራሱ አስገብቶ እዛው ላይ ከቦ ነው በቃ ህዝቡ የጨፈጨፉ ማለት ነው። ወደ 20 ሰው እንዳለ ጨረሰው። በቃ የተገደለ ሰውን ያለው ወንዶች ናቸው እና ሴቶች እህል ሊጭኑ እና ጓዝ ሊያመጡ የገቡ ሴቶች ማለት ነው። ከ13 እስከ 27 እስከ 30 አካባቢ ያሉ ሰዎች ኦሮሚያ ልዩ ኃይል ምንም ነገር ግቡ ብሎ ራሱ አስገብቶ የራቀውን ህዝብ ቢርበው እንኳ ያው ከሞት ድኖ ነበረ። የዳነውን ህዝብ አስገብቶ ግቡ ብሎ በቃ አጠቃላይ ጨረሰው።
አነርጉሴ በተባለ ሌላ የምስራቅ ወለጋ ዞንም ካለፈው ቅዳሜ ህዳር 24 ጀምሮ እየተፈጸሙ ነው ባሏቸው ጥቃቶች ሲቪሎች እየተገደሉ መሆናቸውን የወረዳው ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ብሔር ተወላጅ የሆኑ የወረዳው ነዋሪ የጥቃቱ ፈጻሚ ፋኖ ያሏቸው ታጣቂዎች እንደሆኑ ይናገራሉ።
ከመረት ቃበሬ ከለችው እንዳሴ ንፈኒዱ ካሰበና ነ ናኖ አንድ ወደ ድቾ ሄዳማ ትልጉጋና ማዳሎ ደሞላ ንፈኒዱ ካሰበሪ ማዛቲ ኩረቶኮ ወለካት ጀል
አንድ ወደ ድቾ ከሚባል ቦታ መጥተው ቅዳሜ ጠዋት በከተማው ነዋሪዎች ላይ ተኩስ ከፈቱ። የተለያዩ መሳሪያዎች አሏቸው። ሲገቡ ነዋሪው ተወዛገበ። ውጭም ቤትም ውስጥ የነበረውንም ቤት ሰብረው እንደፈለጉ አደረጉ። በከተማው አካባቢ የነበሩ ሰዎች ጥቆማ ሲሰጡ ነበር። ሌሎች ግን አንዶዴ ድቾ ከሚባል የመጡ ፋኖች ናቸው። በፊትም ስልጠና ሲወስዱ ነበሩ። በዚህ ጥቃት በተለይ ከተለያዩ የአንገር ጉቴ ወረዳ የገጠር ቀበሌዎች በግጭት ምክንያት ተፈናቅለው ከተማ ውስጥ ተጠልለው የነበሩም ተገድለዋል።
በሌላ በኩል የአማራ ተወላጆች ሸኔ ብለው የሚጠሩትን የኦሮሞ ነጻነት ጦር ታጣቂዎችን ጨምረው ይወነጅላሉ። ዩናይትድ ስቴትስ ውስጥ የሚገኙት የኦሮሞ ነጻነት ጦር ቃል አቀባይ ኦዳ ተርቢ ስለ ጉዳዩ ተጠይቀው ምላሽ ሰጥተዋል።
ወራኒ ብለሱማ ኦሮሞ ነመነጋ ሰበቅ ከሚራ የወጡፈዩ ከንቱቅ እንከቡ መተማራት
የኦሮሞ ነጻነት ሰራዊት በሰላማዊ ሰዎች ላይ ያደረሰው ምንም ጉዳት የለም። በአማራም ሆነ በሌሎች ህዝቦች ተወላጆች ላይ ጥቃት የምንፈጽምበት ምንም ምክንያት የለም። የፋኖ ታጣቂዎች ድንበር ተሻግለው በሰላማዊ ሰዎች ላይ ጥቃት ከፍተው ቤቶችንም አቃጥለዋል። ከዚያም በኋላ ይህ የፋኖ ኃይል በአካባቢው የሚንቀሳቀስ የኦሮሚያ ልዩ ኃይል ላይ ግድያ ፈጽሟል። ከዚያ በኋላ የታያያለው የኦሮሚያ ልዩ ኃይል ከአራት ኪሎ ትዛዝ መጠበቅ ትቶ በራሱ በፋኖ ላይ እርምጃ መውሰድ ጀመረ። እኛም በፋኖ ላይ እርምጃ እየወሰድን ነን። እንደሚባለው ተቀናጅተው ነው የሚባል ነገር የለም። አሁን የኦሮሚያ ልዩ ኃይል ያምባገነን ስልጣን መጠበቅ ትቶ ከህዝብ ጎን ሆኖ በመስራቅ ወለጋ ሆሮ ጉድሩ ወለጋ መልካም ስራ ላይ ነው። ስለዚህ እነሱም ስራ ላይ ናቸው እኛም ስራ ላይ ነን። ያው የፋኖ ኃይሎች ሁሉንም ኦሮሞ ሸኔ በማለት ጥቃት እየፈጸሙ ናቸው። ይህ የምስራቅ ወለጋ አስተዳደር ራሱ ለክልል ቴሌቪዥን በይፋ ተናግረዋል።
የአማራ ብሔር ተወላጅ ሆኖ ሌላ አስተያየት ሰጪ ደግሞ የኦሮሚያ ጸጥታ ኃይሎችና ሸኔ ሲሉ የጠሯቸው ታጣቂዎች ከኪረሙ ወረዳ በኋላ ከቅዳሜ ጀምሮ ባንገር ጉቴም በሰላማዊ ሰዎች ላይ ጥቃት ከፍተውብናል ካሉ በኋላ አሁን ላይ ከአካባቢያቸው ተፈናቅለው ጫካ እንደሚገኙ ተናግረዋል።
አንገር ጉትል የሚባል ቦታ የአካባቢ ያው እየተመታ ነው ያለነው በመንግስት ኃይል ነው። በመንግስት ኃይል ነው እየተመታ ነው ያለነው በልዩ ኃይል ኦሮሚያ ለቀቁ በሚል ነው። ቅዳሜ ዕለት ተኩስ በጣም ውጊያ ላይ ነበር የዋል ነው። ያው እኛም ሞት ላይ ተገዳይ ቤት ህፃን እንዳለ በጫካ ተበትኖ ነበር የሰነበተ። ፍራቻ ነበረ። ሀሮና ኪረሙ የሚባል ቦታ ውጊያ ሰንብተው ከዛ እኛ ላይ ደግሞ ጀመሩ። ያን የሚያደርጉትን ጥቃት ከጨረሱ በኋላ ለማጽያት ነው መቼ የሚደረገው ነገር እኛ ጋር ጀመሩ። ቅዳሜ ዕለት ያው ማታ ገቡ። ማታ አንድ ጊዜ በጫካ ተበትነን አደር ጠዋት ወለል ሲል ተጀመረ። ያው ቢያንስ እኔ ሰውን ቁጥሩን ባላቀውም ሬሳውም በጣም ሞተ። ሬሳ ብዙ ንጹሃን ሞተ። የመንግስት ኃይል ነው፣ በመኪና ነው፣ ድሽቃ ነው፣ ሰናይፐር ነው የሚተኮሰው። በጣም በቃ በጣም ያስፈራል። እንኳን ለሴትና ለህፃን በቃ ለሌላም ያስፈራል። እና እንደዚህ ነው የሚሉ ያው ጭፍጨፋው እንደቀጠለ ነው። ትናንትና ሙኬ ውጊያ ነው የዋሉት፣ ዛሬ ብቻ ነበረ ድብ ለዋለ። አሁን ማምሻቸውም ደግሞ ውትን እንዳለ ብዙ መኪናም ገብቷል። ውኬም የሚባል ቦታ ነበረ፣ እሱንም ያው ሸኔዎች ገብተዋል። በብዛት እየጨፈሩ እየተኮሱ ነው የገቡት። እኛ ያለነው ጫካ ነው። አሁን የሚገርምህ ነገር ስልኬ የሰራልህ የሆነች ተራራ አለች። ወንዝ ላይ ነው የምንውለው ተደብቀን። ተራራ ላይ እንወጣለን ለሊት ሲመሽ ማለት ነው። እነሱ ይሸከፋሉ። በዛ ነው ስልኩ ይሰራለት። ይህን የመሰለ አስጠቃቂ ግድያ እየተፈጸመብን የመንግስት አካል የማይደርስልን መሆኑ ነው። ቢያንስ እንኳን እኮ እኛ ያለው ያውጣንና አማራ ክልል ሰጠልን ቢያንስ እየተረዳንም ቢሆን እንኑር ነው በቃ ማለት። ወይም እየተረዳን ወይም ቀን ስራ ሰርተን እንኑር። ምን አለ ከክልሉ እንኳን አውጥቶን ብንወጣ መንገድ ቢያስከፍትልን ነው የምንለው። ዞሮ እኛ አማራጭ ስለሌለ ምንም ማለት አንችልም።
በኪረሙና አንገርጉቴ ወረዳዎች እየተፈጸሙ ነው በተባሉ ጥቃቶች የሞቱና የተጎዱ እንዲሁም የተፈናቀሉ ሰዎችን ትክክለኛ ቁጥር ማወቅ አልተቻለም። የአሜሪካ ድምፅ ስለ ጥቃቶቹና እያስከተሉ ስላሉት ጉዳት ከገለልተኛ ወገን ማጣራት አልቻለም። ይሁን እንጂ በኪረሙና አንገርጉቴ ወረዳዎች ያለውን የጸጥታ ችግር በመሸሽ በርካታ የአማራ ብሔር ተወላጆች ባህር ዳር ከተማ መግባታቸውን ተመልክተናል።
አሁን ብዙ ባባይ በረሃ በጫካ ሙቶ ቀራለ። አይነ ስጉር ደካማ አልመጣም። መንገድ ተዘግቶ ጉልበት ጉልበት ያለው በአራት ቀኑ በአምስት ቀኑ ይገባል። የተቀረ ደግሞ ጫካ ገብቷል። አሁን ያፈናቀለ ምንድን ነው? ሸኔና ልዩ ኃይል በአንድ ተደምሮ
በየቀኑ ቁጥራቸው ከ150 እስከ 200 የሚሆኑ ተፈናቃዮች ከምስራቅ ወለጋ ወደ አማራ ክልል እየገቡ መሆናቸውን የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘው አደመ ለቪኦኤ ተናግረዋል። ቁጥሩ እጅግ ብዙ የሆነ ተፈናቃይ በአባይ በረሃ በኩል እየገባ እንደሆነም ኮሚሽኑ ከተፈናቃዮች መረጃ እንዳገኘ ገልጸዋል።
በርከት ያለ ቁጥር ያለው ህዝብ ከምስራቅ ወለጋ አካባቢ ተፈናቅለን ነው በሚል እየገባ ያለ ህዝብ ምስራቅ ወለጋ ኪረሙ የሚባል ወረዳ አካባቢ ነው ተፈናቅለው እየመጡ ያሉት። ተፈናቃዮቹ እንደሚነግሩን አሁን ከበር ላይ እንዳያችሁትም ሰፋ ያለ ቁጥር ህዝብ እንደገና የመጣበት ሁኔታ ነው ያለው። እነሱ እንደሚነግሩንም ከሆነ ደግሞ አሁንም በመንገድ ላይ ያሉ ገና ወደ ክልሉ ያልገቡ በርካታ ቁጥር ያላቸው የአማራ ተወላጆች እየገቡ እንደሆነ ነው እየነገሩን ያለ ነው። መኪኖችን እያመቻቸን ለጊዜው ማቆያል የሚሆነው ወደ ዘመድ የሚጠጋውን ዘመድ ያለውን ወደ ዘመዱ ወደ ማህበረሰቡ ነው የምንሸኘው። እስከሚሄድበት ድረስ ግን ትራንስፖርት አዘጋጅተንለት እንዲሁም ቀለብ የአንድ ወር ቀለብ እንደ ክልል የምንችለውን ያህል ለማድረግ እየሰራን ነው እየተዘጋጀን ነው። እንግዲህ ችግሩ የከፋ ነው። እንደ ክልልም የክልሉ መንግስት ይሄን ጥረት ያደረገ ቢሆንም ከዚህም ባለፈ ግን ዜጎች መፈናቀል የለባቸውም እንላለንኛ። ዜጎች አገራቸው ነው፣ በአገራቸው መኖር የሚችሉበት መንገድ ከምንም በላይ ሰላም እንዲሰፍንና ባሉበት አካባቢ መንግስት ኃይል መንግስት የኦሮሚያ ክልል መንግስትም ያንን አካባቢ በትኩረት አይቶ ማህበረሰቡ ሁሉም ለቆ ተፈናቅሎ ሳይመጣ አንድ መፍትሄ ቢሰጥ የሚላሰዋለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በምዕራብ ኦሮሚያ ከጊዜ ወደ ጊዜ እየጨመረ ነው ያለውን የጸጥታ ችግር እያሳሰበው እንደሆነ ገልጿል። በኮሚሽኑ የምርመራና ክትትል ሪጂናል ዳይሬክተር አቶ ኢማድ አብዱልፈታ የሰመኮ ወደ ምስራቅ ወለጋ ማቅናት ባይችልም በስፍራው ስላለው ሁኔታ መረጃ እያሰባሰበ መሆኑን ተናግረዋል።
ጉዳዩን ጀነራሊ ክትትል እየተከታተልን ነው። ያው እዛ ቦታ ሰዎችን መላከት ይቻላል። እንደ ኮሚሽን ከሪከርድ ሆነ ማሰባሰብ እንችላቸው መረጃዎችን እያሰባሰብን ነው። ያው መረጃዎችን በቤቱ ሰረት አንድ ላይ አድራጅተን ኤግዛም እናደርጎ ነው የሚሆነው የኛን ፖዚሽን ማለት ነው። እየተፈጠሩ ያሉ ነገሮችን ክለዚህ በተቻለ መጠን እየተከታተልን ያለ ነው።
በምስራቅ ወለጋ ዞን የቀጠሉት በሲቪሎች ላይ የሚፈጸሙ ጥቃቶች እንዲቆሙና መንግስት በአካባቢው ህግና ስርዓትን በማስከበር ሲቪሎችን ከሞት እንዲታደግ የተለያዩ የፖለቲካ ፓርቲዎች ጥሪ በማቅረብ ላይ ናቸው። ይሁን እንጂ በዞኑ ያለውን ሁኔታና እየተፈጸሙ ያሉ ጥቃቶችን በተመለከተ መንግስት ምንም አይነት አስተያየት ከመስጠት ተቆጥቧል። እኛም ስለ ጥቃቶቹ ከመንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ባለፈው ሰኞ ለጋዜጠኞች መግለጫ ሲሰጡ በተለይ በምስራቅ ወለጋ እየተከሰተ ላለው የሰላም ችግር መንግስት በሽብርተኝነት የፈረጃቸው ራሳቸው ሸኔ ያሉትን የኦሮሞ ነጻነት ጦር እንደሆነ የሚናገረውን ቡድን ታጣቂዎች ኮንነዋል።
ከዚሁ ጋር በተያያዘ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ዛሬ ባወጣው መግለጫ በኦሮሚያ ክልል የሚታየው የተለያዩ ቀውሶች ጫና ከፍተኛ የሰብአዊ እርዳታ ፍላጎት ማስከተሉን አስታውቋል። በምዕራብ ኦሮሚያ ወለጋ ከተማ የሚካሄደው ግጭት ሰላማዊ ዜጎችን እያፈናቀለ መተዳደሪያንና መሰረተ ልማቶችን እያወደመ መሆኑን አስታውቋል። አካባቢው ተደራሽ ባለመሆኑ የአዲስ ተፈናቃዮች ቁጥር በትክክል አልተረጋገጠም ያለው ኦቻ በአካባቢው በነበሩ ተፈናቃዮች ላይ ከፍተኛ የሆነ ጭማሪ እንደሚያ ያስከትል ግን በመግለጫው ተመልክቷል። የአካባቢው ባለስልጣናት በምዕራብ ወለጋ ዞን ከ106000 በላይና በሆሮ ጉድሩ ወለጋ 116000 ተፈናቃዮች እንዳሉ ማረጋጋታቸውን የጠቀሰው ኦቻ የክልሉ መንግስት እየጨመረ የመጣውን የተፈናቃዮች ፍሰት ለማስተናገድ ተጨማሪ የተፈናቃዮች ቦታ በመቋቋም ላይ መሆኑን ገልጿል። ፍላጎቱ ከምላሽ ጥረቶች በላይ ናቸው ያለው ኦቻ በምዕራብ ወለጋ ዞን እርዳታ ከሚፈልጉ 19000 አባወራዎች መካከል 1100 የሚሆኑት እንዲሁም በምስራቅ ወለጋ ዞን ድጋፍ ከሚሹ 30000 አባወራዎች መካከል 9337 የሚሆኑት ብቻ መጠለያና ከምግብ ውጪ ያሉ ድጋፎች ማግኘታቸውን አመልክቷል። በተመሳሳይ በጉጂና በምዕራብ ጉጂ ዞኖች የሚስተዋሉ ግጭቶች የእርዳታ ፍሰቱን እያደናቀፉ እንደሚገኙም ገልጿል። በሌላ በኩል በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ የአካል ጉዳትና መፈናቀል የፌደራል መንግስቱን አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ በኦሮሚያ የተለያዩ አካባቢዎች ሲያደርግ የቆየውን ክትትል አብራርቷል። በሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ዓ.ም ድረስ በኦሮሚያ ክልል በተለያዩ አካባቢዎች የሚከሰቱ ግጭቶችና የሚደርሱ ጥቃቶችን በተጨማሪም በእነዚህ ሳቢያ የሚደርሱ የሰብአዊ መብት ጥሰቶችን ሲከታተል መቆየቱን ኮሚሽኑ አስታውሷል። የዛሬውን መግለጫ ይፋ እስካደረገበት ጊዜ ድረስም ክትትል ሲያደርግባቸው የቆዩ ከዚህ ቀደም ግጭት የተከሰተባቸው ወይም እየተከሰተባቸው ያሉ ተብለው የተመዘገቡ አካባቢዎችንም ዘርዝሯል። በኮሚሽኑ የተዘረዘሩት አካባቢዎች ምስራቅ ወለጋን ጨምሮ በተለያዩ 10 ዞኖች ውስጥ የሚገኙ የተለያዩ ወረዳዎችን ያካትታሉ። ከሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ዓ.ም ከላይ በተጠቀሱት አካባቢዎች ኮሚሽኑ ለማሰባሰብ በቻለው መረጃዎች መሰረት በታጣቂዎቹ ቡድኖች በተፈጸሙ ጥቃቶች በብዙ መቶዎች የሚገመቱ ሰዎች በአሰቃቂ ሁኔታ መገደላቸውንም አመልክቷል። በዛታቸው የማይታወቅ ሰዎች ለአካል ጉዳት መዳረጋቸውን፣ በመቶ ሺዎች የሚቆጠሩ ሰዎች ደግሞ ከሚኖሩበት ቀዬ መፈናቀላቸውንም ጠቅሷል። በእነዚህ በተዘረዘሩት አካባቢዎች ይቅርታ የመንግስት የጸጥታ ኃይሎች በመንግስት ራሳቸውን እንዲከላከሉ በሚል የታጠቁ የአካባቢው ነዋሪዎች ከሌሎች ክልሎች ጭምር የመጡና በተለምዶ በአካባቢው የአማራ ታጣቂዎች መሆናቸውን የሚናገሩ የታጠቁ ቡድኖች እንዲሁም የኦሮሞ ነጻነት ሰራዊት እንደሚንቀሳቀሱ ኢሰመኮ አመልክቷል። እነዚህ የታጠቁ ቡድኖችና የመንግስት የጸጥታ ኃይሎች በተለያዩ ወቅቶች እርስ በርሳቸው በሚያደርጓቸው ውጊያዎች እንዲሁም በሌላ ወቅት በተናጠል በሚያደርሷቸው ጥቃቶች በርካታ ሲቪል ሰዎች ለሞት፣ ለአካል ጉዳት፣ መፈናቀልና ንብረት ውድመት ተዳርገዋል ብሏል ኮሚሽኑ። ወደ ተከታዩ ዘገባ ስናልፍ ወደ ትግራይ ክልል ይሆናል የምንሄደው። በትግራይ ክልል በአክሱምና በአድዋ ከተሞች በጥቂት ቀናት ውስጥ የስልክ አገልግሎት እንደሚጀመር ኢትዮ ቴሌኮም አስታወቀ። ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ ግንኙነትም በይፋ መጀመሩን የተቋሙ የህዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው የሽረ ከተማ ነዋሪዎች የስልክ አገልግሎቱ በዚህ ሳምንት መጀመሩን ገልጸው የጥራት ችግር እንዳለበት ግን ተናግረዋል።
ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ አገልግሎት በዚህ ሳምንት ሙሉ በሙሉ መጀመሩን የኢትዮ ቴሌኮም የህዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ገልጿል። አገልግሎቱን ለማስጀመርም የተለያዩ ስራዎች መከናወናቸውን ተናግሯል።
ሽሬ ኦልሬዲ በቃ ኦልሞስት ሙሉ በሙሉ ጀምሯል። ሰው በደንብ እየተጠቀመ ነው። ባገኘናቸው ኃይል አማራጮች ሁሉ ተጠቅመን አሁን ሙሉ ማህበረሰቡ አገልግሎት ማግኘት ጀምሯል። ከእሁድ ጀምሮ በተለይ በዋናነት ያው የኦፕቲካል ፋይበሩን በተለይ ይሄ በመሬት ስር ያለው የትራንስሚሽን የምንጠቀምበትን የፋይበር ጥገና ስራን ያከናወን ነው። እንግዲህ ኦልሞስት ከ270 ኪሎ ሜትር በላይ የሆኑ ጥገና ተሰርቶ ኮር ሳይቱን የማገናኘት ስራን የተጠናቀቀው ማለት ነው። ያ ነው ዋናው በዋናነት መልሶ ደግሞ ኃይል የመስጠትና ያሉ ጀኔሬተሮቻችንን ጠግነን በነዳጅ ኃይል እንዲያገኙ የማድረግና ስራ የማስጀመር ስራ ነው የተሰራው።
በሽረ ከተማ የስልክ አገልግሎቱ በዚህ ሳምንት መጀመሩን ቪኦኤ ከስፍራው ማረጋገጥ ችሏል። ሆኖም መስመሩ የጥራት ችግር እንዳለበት አስተያየት የሰጠችን የከተማዋ ነዋሪ ገልጻለች።
ሳምንት ሆኖታል ከጀመረ፣ ግን ብዙ አይሰራም፣ እየተቆራረጠ መብራት ስለሌለ ማለት ነው።
ተደዋወልሽ ከዘመዶችሽ ጋር ከጓደኞችሽ ጋር?
አዎ፣ ከጓደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ እኛቸውም ኔትወርክ ስለሌለ ማለት ነው።
እንደዛም ሆኖ የስልክ አገልግሎቱ መጀመር ከ2 ዓመት በላይ የተለያዩ ቤተሰቦችን መልሶ አገናኝቷል። ቢኒያም የተባለ አስተያየት ሰጪ ከረዥም ጊዜ በኋላ በዚህ ሳምንት የቤተሰቦቹን ድምፅ መስማት መቻሉን ይናገራል።
ከስንት ጊዜ በኋላ ነው በስልክ ያገኘኋቸውና በጣም የተለየ ስሜት ነው የተሰማኝ። ከትላንት ወዲያ ነበረ ለመጀመሪያ ጊዜ ድምጻቸውን የሰማሁት። ከስንት ጊዜ በኋላ ስልኩ የተቆራረጠ ነበር። ከአንድ ደቂቃ እስከ 2 ደቂቃ ባለው ነው ያወራኋቸው፣ በመሀል የተቆራረጠ ስለነበር ማለት ነው። አሁንም በደንብ አልጠራም። በእርግጥ ግን ከቀን ወደ ቀን የተሻሻለ ነው። ከትላንት ወዲያ ጀምሮ እስከ ዛሬ የለውጥ አለው እና በጣም በሚገርም ሁኔታ ነው ደስታዬን የገለጽኩላቸው። ኦልሞስት ለ2 ዓመት አካባቢ ጨለማ ውስጥ ነው በቃ የነበሩት እነዚህ ቤተሰቦች ማለት ነው፣ እንደ ማንኛውም የትግራይ ተወላጅ ማለት ነው። እና ስለዚህ እኔ በአክ ወይ በድምፅ ሰማቸዋለሁ ብዬ አስቤ አላቅም። በቃ የሆነ ነገር ይፈጠራል። በቃ ኦልሞስት የተወሰኑ እንኳን ካገኘው በሚል ነበረ እኔ የሳስብ የነበረው፣ በቃ ተስፋ ቆርጬ በሚል ማለት ምክንያቱ የነበረው ሁኔታ ሁላችን የምናውቀው ነው። በጣም ከባድ ነው። ለሰው ልጅ የማትመኘው ነገር ነው የደረሰው። ስለዚህ ደርሷል። ይሄ ደግሞ በህይወት ታገኛቸዋለህ ብለህ አታስብም። እና እኔም እንደዛ ነበር የተሰማኝ። ድምጻቸው ሲሰማ ግን በጣም ከባድ ስሜት ነበር የተሰማኝ። እኔ ማምን ሁላ እስኪያቅተኝ ድረስ እና በእርግጥ አንዳንድ ዘመዶቻችን በህይወት ያልተገኙ አሉ፣ ግን አብዛኛዎቹ ቤተሰቦች የቅርብ የሚባሉትን ግን ስላገኘኋቸው በጣም ጥሩ ስሜት ነው የተሰማኝ።
ኢትዮ ቴሌኮም በአድዋና አክሱም ከተሞችም አገልግሎቱን ለማስጀመር እየሰራ መሆኑን አቶ መሳይ ውብሸት ገልጿል። ለሙከራ በተለቀቀው የስልክ አገልግሎት ክህሎት ከቤተሰቦቹ ጋር እንደተገናኘ ቴዎድሮስ ኃይለ የተባለ የአክሱም ተወላጅ ለአሜሪካ ድምጽ ገልጿል።
እንደጋጣሚው ነው ትናንት በማህበራዊ ሚዲያ ላይ አክሱም ስልክ እንደፈራ ሲወራ ነበርና አመሻሻ አካባቢ በተደጋጋሚ ቤት ስልክ ደውል ነበር። እንደጋጣሚው ነው ሊሰራልኝ አልቻለም። ለሊት 9 ሰዓት ግን አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንደጋጣሚ የወላጅ አባቴ ድምጽ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ ስሜትና ደስታን የፈጠረልኝ። ከዛ እንደጋጣሚ ሆኖ ደግሞ ስጋት ነበረኝ ነው ወላጅ አባቴ በእድሜም የእድሜ ባለጸጋ ነው። ከዛ ደግሞ መድኃኒት አልነበረውምና መድኃኒት ሳይኖር 2 አመት ሙሉ በመከራና ችግር ውስጥ ሆነ አገኘዋለሁ በያስብም አልነበረም። እንደጋጣሚ ሆኖ ያባቴን ድምጽ ለሰማሁ በጣም ደስ ብሎኛል። ከዛ በመቀጠል የወላጅናቴና የእህቶቼ ድምጽ ሰምቻለሁ ማለት ነው።
አቶ መታይ ውብሸት ተቋማቸው መላውን የትግራይ ክልል በስልክ መልሶ ለማገናኘት እየሰራ እንደሆነ ተናግረው ሂደቱ መቼ እንደሚጠናቀቅ ግን አልተናገሩም። በስራው ቅድሚያ የተሰጠው ለድምጽ አገልግሎት እንደሆነም አቶ መሳይ ገልጿል። በክልሉ የኢንተርኔት አገልግሎት መቼ እንደሚጀመር ተጠይቀው የኤሌክትሪክ ኃይል አቅርቦቱ አስተማማኝ ሲሆን የሚታይ ይሆናል የሚል ምላሽ ሰጥቷል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ ለሽረና አካባቢው ኃይል ለማቅረብ የማስተላለፊያ መስመሮች ጥገና እያከናወነ መሆኑን ባለፈው ሳምንት ገልጾ ነበር። በትናንትናው ዕለት ደግሞ የመቀለ ከተማን ከብሔራዊው የኤሌክትሪክ ኃይል መቆጣጠሪያ ማዕከል ጋር ማገናኘቱን አስታውቋል። ከተማዋ ከብሔራዊው የኃይል ቋት የኤሌክትሪክ ኃይል እንደምታገኝም ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ነው የምናልፈው። ከህዳር 4 እስከ 6 የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ በዋሽንግተን ዲሲ ይካሄዳል። ይህን ጉባኤ በተመለከተ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተር ጁዴር ሞንት ዛሬ በበይነ መረብ አማካኝነት ለጋዜጠኞች መግለጫ ሰጥተዋል። ይህን መግለጫ የተከታተለው ዘጋቢያችን ኬኔዲ አባ አጭር ማብራሪያ ሊሰጠን በቀጥታ መስመር ላይ ይገኛል። ኬኔዲ እንደምን አመሸ?
ደህና እንዴት ሰረፈሽ? ትንሽ እናንተ ጋር ረፋን ስለሆነ
ትክክል ነው። እኛ ጋር ገና ምሳ ሰዓት አለፍ ማለቱ ነው። እንግዲህ መግለጫውን ተከታትለሃልና እስኪ በመግለጫው ላይ የተነሱት አንዳንድ ነጥቦች ምንድን ናቸው?
መልካም ስምንሽ። እንግዲህ የጠቀስሻቸው 2 የዩናይትድ ስቴትስ ከፍተኛ ባለስልጣናት ማለትም የአፍሪካ ጉዳዮች ረዳት ሚኒስትሯ ሞሊፊ እና ከፍተኛ ዳይሬክተሩ ዴበርሞን ከመጪው የአፍሪካ አሜሪካ የመሪዎች ጉባኤ ጋር በተያያዘ በሰጡት ማብራሪያ ጉባኤው ዩናይትድ ስቴትስ ለአፍሪካ አህጉር የሰጠችውን አዲስ ትኩረት የሚያንጸባርቅ በተለያዩ ዘርፎችም ሁለቱ አካላት ያላቸውን ግንኙነት የሚያጠናክር እንደሆነ ነው የገለጹት። ዓለም በቀጣይነት በሚኖራት ጉዞ ላይ እንዲሁም በተለያዩ ዓለም አቀፍ ጉዳዮች ላይ አፍሪካ ትልቅ የመወሰን አቅም እንዳላት የዓለም ቀጣይ ዕጣ ፈንታ ላይ ከፍተኛ ድርሻ እንዳላትን ነው የተናገሩት። በመሆኑም ድምጿን በዚሁ ልክ የአፍሪካ ድምጽ ማለት ነው ጎልቶ መሰማት እንዳለበት ዩናይትድ ስቴትስ እንደምታምን በአጽንኦት ነው የገለጹት ሁለቱ ባለስልጣናት። በመሆኑም ከህዳር 4 እስከ 6 ለሶስት ቀናት በሚኖረው የዲሲ ጉባኤ ላይ አንገብጋቢ በሆኑ እንደ ወረርሽኝ፣ የአየር ንብረት ለውጥ፣ የሩሲያ ዩክሬን ጦርነት፣ ሰላምና ጸጥታ፣ ንግድና ኢንቨስትመንት፣ የምግብ ዋስትና እና መሰል ዓለም አቀፍና የሁለትዮሽ ጉዳዮች ላይ በሰፊው ውይይት ይደረጋል ብለዋል። ዩናይትድ ስቴትስ ከአፍሪካ ጋር የምታደርገው ግንኙነት የአፍሪካ ተጠቃሚነት አነስተኛ እንደሆነ የሚነሱ ሀሳቦችን በመጥቀት ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽም አሜሪካ ከአፍሪካ ጋር በምታደርገው ግንኙነት በጋራ ጥቅም ላይ የተመሰረተ መሆኑን ገልጸው አፍሪካ ከዚህ በኋላ የሀያላን ሀገራት የሽኩቻ ዓላማቸውን የማስፈጸሚያ ሜዳ መሆን እንደሌለባት ዩናይትድ ስቴትስ ታምናለች በማለትም ረዳት ሚኒስትሯ ሞሊፊ ተናግረዋል። ስመኝሽ፣
እንግዲህ ቀደም ሲል እንዳልከው የአፍሪካ መሪዎች ለሶስት ቀናት እዚህ ዋሽንግተን ዲሲ ይቆያሉ እና በዚህ ጉባኤ ላይ እንዲሳተፉ የተጋበዙት የአፍሪካ ሀገራት የትኞቹ እንደሆኑ ታውቋል?
አዎ ታውቋል። ስመኝሽ፣ የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተሩ ጁዲ ዴቨርሞን በሰጡት ማብራሪያ ፕሬዚደንት ባይደን ኢትዮጵያን ጨምሮ ለጉባኤው 49 የአፍሪካ ሀገራትን መጋበዛቸውን ገልጸዋል። የአፍሪካ ህብረት ኮሚሽን፣ የሲቪል ማህበራት፣ የቢዝነስ መሪዎች፣ ወጣቶች፣ ዳያስፖራዎች እና ሌሎች በተለያዩ ዘርፎች የተሰማሩ አካላትን እንደሚሳተፉ ነው ያነሱት። በጉባኤው ላይ እንዲታደሙ ያልተጋበዙ ሀገራት ደግሞ ከኢዲሞክራሲያዊ ወይም ከኢትዮጵያ መንግስታዊ ሂደት ጋር በተያያዘ ለውጥ የመንግስት ለውጥ ያደረጉ የአፍሪካ ሀገራት መሆናቸውን ነው የተናገሩት። እነሱም ማሊ፣ ሱዳን፣ ጊኒ እና ቡርኪና ፋሶ ናቸው ብለዋል። እነዚህ ሀገራት እንግዲህ በአፍሪካ ህብረትም ኢዲሞክራሲያዊ የመንግስት ለውጥ አድርገዋል ተብሎ የታገዱ ናቸው። በተጨማሪም ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸው ያሏቸው እንደ ኤርትራ ያሉትም አልተጋበዙም ብለዋል። እንደ ኢትዮጵያና ግብጽ ያሉ በሰብአዊ መብት ጥሰት ስማቸው የሚነሳ ሀገራት እንዴት ተጋበዙ በሚል ከጋዜጠኞች ጥያቄ ተነስቶላቸው ነበር። ለዚህም በሰጡት ምላሽ የሚጋበዙ ሀገራትን በመምረጥ ሂደት ላይ ከአፍሪካ ህብረት ጋር ሰፊ ምክክር መደረጉንና በተቻለ መጠን ሁሉን አካታች እንዲሁም ሁሉም ሀገራት ሊሳተፉ በሚችሉበት መልኩ ውይይት ተደርጎ መወሰኑን ያብራሩት ከግብዣው ጋር በተያያዙ የሚቀርቡት ትችቶችን እንደሚቀበሉ፣ ነገር ግን ጉባኤው ውስንነቶች አሉባቸው ከተባሉ ሀገራትም ጋር ችግሮችን በመቅረፍ መወያየት የምንችልበትን እድል የሚፈጥር ነው ብለዋል። ካልተጋበዙ የአፍሪካ ሀገራትም ጋር ቢሆን ቅድም ከጠቀስኳቸው ማለት ነው ዲሞክራሲያዊ ስርዓትን እንዲመልሱ በተለያዩ መንገዶች ውይይቶችና ግንኙነቶች መደረጋቸውን እንደሚቀጥሉ በዚሁ ማብራሪያቸው ላይ ገልጠዋል። ትመኝሽ
እንግዲህ ከህዳር 4-6 በዚህ በዋሽንግተን ዲሲ የሚካሄደው ጉባኤ ሲጀመር ከዚህ ሆነን የተለያዩ ዘገባዎችን ማድረሳችንን እንቀጥላለን። ኬኔዲ ስለሰጠህን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
አድማጮች ተከታዩ ዘገባ ደግሞ ወደ ሶማሊያ ነው የሚወስደን። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የአካባቢ ሚሊሻዎች የአልሻባብ ሚሊሻዎችን ስትራቴጂክ ከሆነችው ከተማ ማስለቀቃቸውን አስታውቀዋል። በመካከለኛው ሸበሌ ግዛት የምትገኘው አዳን ያበል እንደ አውሮፓውያን አቆጣጠር በ2016 ጀምሮ የእስላማዊ ቡድኑ ይዞታ ሆና ቆይታለች። ተንታኞች የከተማይቱ መያዝ ለአሸባሪው ቡድን አልሻባብ ትልቅ ሽንፈት መሆኑን ሲገልጹ ለሶማሊያ መንግስት ኃይሎችን በቅርብ አከታትለው ካስመዘገቧቸው ድሎች የቅርብ ጊዜው መሆኑን ይናገራሉ። አህመድ መሐመድ ከሶማሊያ ዋና ከተማ ሞቃዲሾ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርባል።
የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያ ወታደሮችና የማህበረሰቡ መከላከያ ኃይሎች የሚል መጠሪያ የተሰጣቸው ሚሊሻዎች የአዳን ያባል ከተማን ያለምንም ውጊያ ከአልሻባብ ይዞታ ማስለቀቃቸውን ተናግረዋል።
የአገሪቱ ኃይሎች አዳን ያባል ከተማ ውስጥ ናቸው። ሶማሊያውያን እየተጠሩ የሚንገላቱበት ቦታ ነበር። የአልሻባብ ኃይሎች ቦታውን ለቀው ሄደዋል። ለመከላከል እንኳን ሞከሩ።
የደህንነት ተንታኞች የአዳን ያባል መያዝ የሶማሊያ መንግስት ድል ብቻ ሳይሆን የመንግስት ኃይሎችና የጎሳ ሚሊሻዎች የጋራ ትብብር እየሰራ ስለመሆኑ ማረጋገጫ ነው ብለዋል። በምስራቅ አፍሪካ ምርምር የሚያካሂደው የሰሃን ምርምር ተቋም የደህንነትና የፖሊሲ ሊቀመንበር ማት ብራይደን ይህንን ያስረዳሉ።
The capture of Adan Yabal by government forces and allied militias is extremely important.
የአዳና ያባል ከተማ በመንግስትና አጋር ኃይሎች መያዝ ትልቅ ጥቅም አለው። በአንድ በኩል አልሸባብ ከአምስት አመታት በላይ ተቆጣጥሮ የቆየው ጠንካራ ይዞታው ስለሆነ እንደዚህ ያለው ቦታ መያዙ ወሳኝነት አለው። እንዲሁም ደግሞ የመንግስት ኃይሎች፣ የልዩ ኃይሎች፣ የሶማሊያ ደህንነት ተቋምና የማአዊስ ላይ ወይንም የማህበረሰብ መከላከያ ኃይሎች ቅንጅት በሂራን ግዛት ብቻ ሳይሆን በመካከለኛው ሸበሌም እየሰራ ነው።
የሶማሊያ መንግስት የራሳቸው አካሄድ ካላቸው የማአዊስ ላይ ሚሊሻዎች ጋር በመሆን ከአንድ ወር በኋላ በመካከለኛው የሸበሌ ግዛት ሌላ ወታደራዊ እንቅስቃሴ ከማድረጋቸው በፊት ባለፈው ሐምሌ ጋላዱድ ግዛት ውስጥ ከአልሸባብ ጋር ገጥመዋል። ብራይደን የአልሸባብ ይዞታዎችን አስለቅቆ መያዝ ማለት ይህ ከአልቃይዳ ጋር ግንኙነት ያለው አማጺ ቡድን በርግጥም ሊሸነፍ የሚችል መሆኑን ለሶማሊያውያንና ለዓለም አቀፍ ቡድን የልብ ልብ የሚሰጥ ድል ነው ይላሉ። ይሁን እንጂ የተሟላ ድል የሚሆነው ከቡድኑ የተለቀቁ ይዞታዎችን በዘላቂነት ይዞ መቆየትና የአካባቢ አስተዳደሮችን መመስረት መቻል መሆኑን በመግለጽ ያስጠነቅቃሉ።
መንግስት
ይዞታዎችን ይዞ መቆየት አይችልም የሚለው ስጋት በእርግጥ አለ። አዳን ያባል ተመልሶ የተያዘው ለመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2016 በአሚዞንና በሶማሊያ ደህንነት ኃይሎች ተለቆ ነበር። አሁን ግን ከተማው የተያዘው የሶማሊያ ደህንነት ኃይሎች ከማአወስ ላይ ኃይሎች ጋር በመሆን ነው። ስለዚህ ይሄ ወቅት ካለፈው የተለየ እንደሆነ ተስፋ እናደርጋለን። ፈተናው መንግስት ቦታውን ይዞ የሚቆይ ኃይልን አስቀድሞ አለማቀዱ ነው።
የአካባቢው የደህንነት ተንታኝ የሆኑት ሰሚራ ጌድ ተመሳሳይ ሐሳብ አላቸው። አልሸባብ የለቀቃቸውን ከተሞች መልሶ የሚያስችሎታ የነበረው መሆኑን ያስታውሳሉ። አልሸባብ ከአዳን ከተማ ለቆ የወጣው የሶማሊያ ኃይሎች በአካባቢው ከመድረሳቸው በሁለተኛው ቀን ነው። ጌድ ይህ ስልት አልሸባብ ለሌሎች ጥቃቶች ኃይሉን ለመቆጠብ የሚያደርገው ዘዴ ሊሆን ይችላል ይላሉ።
የአልሸባብ ከከተማው ለቆ የመውጣት ስትራቴጂ ከዚህ በፊት የማአዊስሌ ኃይሎችን ከገጠመበትና በሂራን በመካከለኛው ሸበሌና ጋልጋዱድ ካደረገው የተለየ ነው። የሶማሊያ ኃይሎች ሳይገጥሟቸው የያዙትን አካባቢ ለቀው ሲወጡ ካየናቸው ጥቂት አካባቢዎች ይሄኛው አንዱ ነው። ለኔ ከዚህ በፊት ከነበረው ጊዜ በተለይ ኃይላቸውን እየቆጠቡ ይመስለኛል።
የሶማሊያ ፕሬዝዳንት መሐሙድ ትናንት ማክሰኞ በሰጡት መግለጫ እንደ ጁላባንድና ደቡብ ምዕራብ ክፍለ ግዛት ያሉት ሌሎች የክልል መንግስታት በአልሸባብ ላይ ሌሎች ጥቃቶችን ለመክፈት በዝግጅት ላይ ናቸው ብለዋል። የሶማሊያ መንግስት የአልሸባብን ገንዘብ ምንጮች ኢላማ ያደረገ ሲሆን ባለፈው ወር ከቡድኑ ጋር ግንኙነት ያላቸው ያላቸውን 13 የባንክ መዝገቦች ወይም አካውንቶች መዝጋቱን አስታውቋል። በአልሸባብ ላይ የሪዮት ዓለም ቅስቀሳ ዘመቻ መክፈቱን ጠቅሶ የአልሸባብን ጽንፈኛ ተረካዎችን የሚቃወሙ የሃይማኖት መሪዎችን ድጋፍ እያገኘ መምጣቱንም የሶማሊያ መንግስት ጨምሮ ማመልከቱ ተዘግቧል።
እያዳመጣችሁት ያላችሁት እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። በተከታይ ዘገባችን ስናልፍ በኢትዮጵያ ውስጥ የሚነሱ ግጭቶችና ማንነትን መሰረት ያደረጉ ጥቃቶች ከህገ መንግስቱ የሚመነጩና ከፖለቲካ ቁርጠኝነት ማነስ የሚመጡ ናቸው ሲሉ አንድ የሐዋሳ ዩኒቨርሲቲ የህግ መምህር ለአሜሪካ ድምጽ ተናግረዋል። በእሳቸው ሐሳብ የማይስማሙት ሌላው የዚህ ዩኒቨርሲቲ መምህር ደግሞ ህገ መንግስቱ ያለበት ያፈጻጸም ችግር እንጂ የሁሉም ችግሮች መነሻ ነው ማለት አይቻልም ብለዋል። በተለያዩ አስተያየቶች የሚሰነዘሩበት ይህ የኢትዮጵያ ህገ መንግስት የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በአዋሳ ከተማ ለ17ኛ ጊዜ ይከበራል። ዮናታን ዘብዲዮስ ምሁራኑንም ያነጋገረው በዚሁ በአዋሳ ከተማ ነው።
አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት አውንታውና አሉታው አስተያየቶች ማስከተለ ጀምረው ከጸደቀበት ይለት አንስቶ ነበር። በተለይ በአንዳንድ አንቀጾቹ ሐሳብ የማይስማሙ የህብረተሰብ ክፍሎች ታዲያ አሁን በአገሪቱ የታየላሉ ግጭቶችና ሌሎች ችግሮችም ይህኑ ህገ መንግስት ተጠያቂ ያደርጋሉ። በአዋሳ ዩኒቨርሲቲ የህግ መምህር ይርጋለም ገረሙ እንደዚህ አይነት አስተያየቶችን ይጋራሉ። በተለያዩ አካባቢዎች የሚነሱ ግጭቶችና ማንነትን መሰረት ያደረጉ ጥቃቶች እንደዚሁም ግድያዎችና ማፈናቀሎች ከህገ መንግስቱ የሚመነጩ ናቸው ሲሉ ተናግሯል።
መንግስቱ የተዋቀረበት መንገድ በብሔር ነው። የብሔሩ ሰው ከራሱ ውጪ ሌላው ሊመራው አይችልም። መታታየውም ምንድነው የተደረገ ያለው ፌደራል መንግስቱ ሊቆጣጥራቸው በማይችልባቸው መንገድ ነው ህገ መንግስቱ ዲዛይን የተደረገው። በፈለጋችሁበት ቀን አገር ጥላችሁ መውጣት ትችላላችሁ። የተወሰነ ፕሮሲጀር ብቻ ተከተላለ። ከዛ ራስን ችለህ አገር ትሆናለህ ይልሃል። ክልል ትሆናለህ። ከዛ በኋላ አገር ትሆናለህ ከእንደፈለክ ብሎ ይሰጣል። ያንን መብት ኤክሰርሳይዝ የማድረግ ፍላጎት አለ። አንዱ ያ ነበር ቤዙ። ሁለተኛው ደግሞ የፖለቲካ ቁርጠኝነት ማጣት ነው። ሀገርን ለማስቀጠል፣ ሀገርን ለማዳን፣ ሀገርን ከችግር ውስጥ ለማውጣት የተነሳሽነት ችግር አለ ብዬ ነው የማምነው። እያየን ያለነው እልቂት፣ እያየን ያለነው ሞት የዚህ ህገ መንግስት ውጤት ነው። ስለዚህ በየቀኑ እየገደለህ ያለ የሚያስከበት ያለው ምክንያት ለሚሆን የሚሆነው ህገ መንግስት በጉያ ታቀፈህ የተንከባከብኩ ልትኖር አትችልም።
በዩኒቨርሲቲው የህግ መምህርና የዩኒቨርሲቲው የዓለም አቀፍ ግንኙነት ዳይሬክተር ዮሐናን ወካሞ በኩላቸው ህገ መንግስቱ የብሔር ብሔረሰቦችን መብት አስከብሯል ብሏል። ህገ መንግስቱ የችግሮች መነሻ ነው ማለት አይቻልም ሲሉ ተናግሯል።
አሁን ለተፈጠሩት ጉዳዮች እኔ እንደ የተለያዩ ፋክተሮች አሉ። አንዱ ብዛይነትን በሚገባ ዓለም አስተዳደራችን እንደዚሁም በህገ መንግስቱ የተቀመጠውን አፈጻጸም ችግር ሊሆን ይችላል። ግን ህገ መንግስቱ በራሱ ለዚህ ጉዳይ አሁን አገራችን ውስጥ አንዳንድ ነገሮች ለሚነሱት ዋና ምክንያት ነው ብዬ አልወስድም። እንደውም ጥሩ ነገሮችን ይዟል።
በሰሜን ኢትዮጵያና በምዕራብ ኦሮሚያ እንደዚሁም በመስአቅና በደው ኢትዮጵያ አካባቢ ያለው ቀውስ መሰረቱ አከራካሪ አንቀጾችን ያዘው የህገ መንግስት ነው የሚሉት አቶ ይርጋለም ጉዳዩን የከፋ የሚያደርገው ደግሞ በዜጎች ላይ የሚደርሰውን ችግር የሚፈታ የፖለቲካ ቁርጠኝነት አለመኖሩ ነው ስለ ተናግሯል።
አንኛ ሲስተሙን እየመሩ ያሉት አንድ ቡድን ሆኖ ግን ሶስት አይነት ተሳቢ ባላቸው ሰዎች ነው ብዬ ነው ማስበው። አንደኛው ግሩፕ አንደኛው ቡድን ብሔርን መሰረት አድርጎ ዘርን መሰረት አድርጎ ሰፈሩን መሰረት አድርጎ ስልጣን ይዟል ተቀማ ተቀማ ቢቷል የተሻለ ኦፖርቹኒቲ አለኝ ብሎ ያስባል። ስለዚህ እነኚህን በሙሉ ማጣት አይፈልግም። ምክንያቱም ካለው ዕቀት ካለው ስምርት ዝግጅት ካለው አቅም በላይ የብሔር ድጋፍ የብሔር እይታው የብሔር አታያዩ ይበልጣል የተሻለ ቦታ ሰጥቶታል። ያንን ማጣት የማይፈልግ አንድ ቡድን አለ። ሁለተኛው እዚህ ውስጥ ደግሞ ያለው በእነኚህ ቡድኖች ውስጥ በሚፈሰስ ውስጥ ራሱን ማኖር የሚችል ለምሳሌ ይሄንን በዓል በማዘጋጀት በመምራት በመስራት ውስጥ የሚወጣ ከፍተኛ ገንዘብ አለ። በዛ ገንዘብ ፍሰትና በዛ ውስጥ መኖር የለመደ ወይም ደግሞ የኖር ያለ አካል አለ። ሶስተኛው ደግሞ ችግሩን ተረድቶ ችግሩን ለመፍታት ዝግጁ ያልሆነ አካል አለ።
አቶ ዮሐናን በዚህ አሳብ አይስማሙም። ህገ መንግስቱ በራሱ ችግር አይደለም በማለትም ተናግሯል። ያተጋበር ችግር መኖሩን ግን ተክሷል።
ህገ መንግስቱ በጣም ጥሩ ልምድ ተወስዶበት ጥሩ ሐሳቦች ህገ መንግስቱን ብናይ ከግለሰብ እስከ ቡድን መብት ዓለም አቀፍ ህጎችን ሁሉ ያካተተ ህገ መንግስት ነው። አንዳንድ ዲቤተብል ክርክር ውስጥ የሚያስገቡ ጉዳዮች አሉ። ለምሳሌ መገንጠል መብት ክርክር ውስጥ እንደማንም ስኮላር እንተነላለን እንከራከራለን።
አቶ ይርጋለም በኢትዮጵያ ውስጥ ያሉ ችግሮች ያልተፈቱትም ኃላፊነት የሚወስድ በመጥፋቱና የስላዩ ተዋናዮች በመኖራቸው ነው ብሏል።
ጽንፊዘህ ኢትዮጵያ የሚለውን የአንድነት ኃይሉን አሃዳዊ ያልክይተች በዚህ በኩል ያለውን ደግሞ ራሱን የብሔር ብሔረሰቦች ጠባቂ ያደርጉ የሚያይ አካል እስካለ ድረስ እነኚህ ችግሮች መፈታት አይችሉም። ባለፉት ጊዜዎች ውስጥ የህገ መንግስት የፈጠረልን እልቂት የሰዎች መሞት በጣም ከፍ ካለ ደግሞ የድህነት እኩልነት ነው የፈጠረልን።
በኢትዮጵያ ህገ መንግስት የተወሰኑ አንቀጾች ላይ ጥያቄ የሚያነሱት አንዳንድ ከፍተኛ የመንግስት ባለስልጣናትም ጭምር ነው። የህገ መንግስቱ የተወሰኑ አንቀጾች መሻሻል ሁሉንም ባይሆንም አንዳንድ ችግሮችን ይፈታል ብለው እንደሚያምኑ አቶ ይርጋለም ይናገራሉ።
ሁሉንም ነገር በአንድ ጊዜ መለወጥ አትችልም። ምክንያቱም እንደነገርኩ ችግሩ ሁሉ የመነጨው ከህገ መንግስቱ ብቻ አይደለም፣ ከፖለቲካ ቁርጠኝነት ማነስም፣ ከፖለቲካ ችግር፣ በፖለቲካ ፓርቲዎች ውስጥ ያለው የእርስ በርስ መከፋፈልና መገፋፋት ይሄ ፖለቲካ ኢላይቱ የምትለው የፈጠረው ችግር ነው። ስለዚህ በሁለቱም በኩል ያለው ችግር ጎን ለጎን የተሻሻለ የተስተካከለ ሲመጣ ነው መጨረሻ ላይ መስመር የሚይዘውና ማህበረሰቡ በሰላም ገብቶ መውጣት የሚችለው በሰላም መኖር የሚችለው እንደ ወደ ቀደመ ህይወቱ መመለስ የሚችለው።
አቶ ዮሐናን ግን በዚህ ጉዳይ ላይ ልዩነት እንዳላቸው ገልጿል።
የህገ መንግስት ማለት በአገሪቷ ውስጥ ካሉ ዋና ዘ ሱፕሪም ከፍተኛው ህግ ነው። በቀላሉ ሚሻሻል አይደለም። ግን ህገ መንግስት አይሻሻልም ማለት አይደለም። እንደዛ ማለት ብዙ ሂደቶች አሉት።
ይሄው ህገ መንግስቱ የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በሲዳማ ክልል ሐዋሳ ከተማ ነገ ህዳር 19 ለ17ኛ ጊዜ ለማክበር ዝግጅት ተደርጓል። በሐዋሳ ዩኒቨርሲቲ የህግ መምህር ይርጋለም ገረሙ የበዓሉን መከበር በአዎንታዊ መንገድ እንደማይመለከቱት ይናገራሉ።
ይህ በዓል ያስጀመረው ወይም የህግ መንግስቱ የተረቀቀበት መንገድ ይሄ የጎሳ ወይም የብሔር ፖለቲካ ሊሰራ እንደማይችል፣ አገርን በአንድነት አስሮ ማኖር እንደማይችል አይተነዋል። የህገ መንግስቱን መሰረት አድርጎ ህገ መንግስቱ የተመሰረተበትን ይዘት ይዞ ነው የሁሉ ልቂት የሁሉ ሞት የሁሉ ችግር የተፈጠረ።
በዩኒቨርሲቲው የህግ መምህርና የዓለም አቀፍ ግንኙነት ዲሬክተር አቶ ዮሐናን ዮካሞ በበኩላቸው እለቱ የብሔር ብሔረሰቦችን መብት ያረጋገጠ በመሆኑ የበዓሉን መከበር በአዎንታዊ መልኩ እንደሚመለከቱ ነው የተናገሩት።
ብዝሃነቱ ይሄ በተለይ ህብረ ብሔራዊ አንድነቱን በጠበቀ መልኩ ሀገራዊ አንድነቱን በጠበቀ መልኩ አድሬስ ማድረግ ያስፈልጋል። ለዛም የተካሄደበት ሂደት አለ።
አሁን ያለው የኢትዮጵያ ህገ መንግስት የተረቀቀው በ1985 ዓመተ ምህረት ሲሆን ስራ ላይ የዋለው ደግሞ በ1987 ዓመተ ምህረት ነበር። ህገ መንግስቱ የጸደቀበትን የብሔር ብሔረሰቦችን ቀን ለማክበር የበርካታ አካባቢዎች ተወካዮች እዚህ ሐዋሳ ገብተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳ።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብሮኝ በቆየው በቅንብር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ ቆየ ነበርኩ። ነገ በሌሎች ፕሮግራም እንጠብቃችኋለን። ለዛሬ ሰላም፣ ደህና ደሩ። Thank you.